ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
No one nation can address all these challenges alone, and that's why we need each other. And that's why we need international coalitions like the African Union.
ማገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። በአፍሪካ የዩኤስኤስ ጦር አዛዥ ሜጀር ጀነራል ሪች ፕሮጀርስ ክላውቲ ናቸው። ዝርዝሩ በለቷ ቢረስ ይቀርባል።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን 3 ጓዶቻችን መካከል 2ቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢሃዲክ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩ ነኝና ጓድ አገኘሁ ተሻገርን ነው።
የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ ናቸው። የዚህም ዝርዝር በመጽሔት ተካቷል።
ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 8 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲስ አበባ ነን። አቀናባሪያችን ንጉሱ ታምሩ፣ የስርጭት መሐንዲሱም እንዲሁም ሁላችንም እዚህ ስቱዲዮ አብረን እንቆያለን።
አሁን የሰዓቱን ያለም ዜና።
የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧያለውን ይቅርታ ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንና ሌሎች አመራሮችን ለመተካት ነው ተብሏል። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧያለው ፓርቲውን በመወከል በኢሃደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት 9 ውስጥ ይካተታሉ ተብሏል። በመጽሔት ዘገባ ይኖረናል።
በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ውስጥ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶችም በመንግስት ወታደሮች ነው የተቃጠሉት ሲሉ ነዋሪዎች ተናገሩ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለኝም፣ እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶችን ግን መያዛቸውን የገለጡት የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን አመልክተዋል። ተጨማሪ ዘገባ በመጽሔት ይቀርባል።
በደቡባዊ ሶማሊያ በሚገኝ ሆቴል ላይ ባለፈው አርብ በተፈጸመው የአሸባሪዎች ጥቃት ከተገደሉት 33 ሰዎች መካከል ሆዳን ናላየን የተባለች የቴሌቪዥን ጋዜጠኛ ትገኝበታለች። ጋዜጠኛዋ ከውጭ አገር ኑሮዋ ወደ ሶማሊያ የተመለሰችው ሶማሊያውን የተሻለ የኑሮ ሁኔታ እንዲገነቡ ለመርዳት እንደነበር ታውቋል። በአልሸባብ ጥቃት እስከተገደለችበት ወቅት ድረስም ግዋን ስትመታ እንደቆየች ሃሩን ማሩፍና ሳራ አብዲ አህመድ ያጠናቀሩት ዘገባ ይጠቅሳል። ዝርዝሩን አዳነች ፍሳዬ ታቀርባለች።
አድማጮች፣ የዚህ ዘገባ ዝርዝር ለጊዜው ለሌላ ሰዓት ተላልፏል። አሁን ተከታዩን ዜና እናሰማ። ኮንጎ ውስጥ የኢቦላ ወረርሽኝን በማጥፋት ስራ ላይ የተሰማሩ 2 የማህበረሰብ ጤና ሰራተኞች ምስራቃዊ ዲሞክራቲክ ኮንጎ ክፍለ ግዛት ኪቡ ውስጥ መገደላቸውን የሀገሪቱ ጤና ጥበቃ ሚኒስቴር ዛሬ ሰኞ አስታወቀ። ሰራተኞቹ ለወራት ያህል ተደጋጋሚ ግድያ ዛቻ ይደርስባቸው እንደነበርም የሚኒስትር መስሪያ ቤቱ ጨምሮ ገልጧል። ይህ እንዲህ እንዳለ የጤና ጥበቃ ሚኒስቴር ባለስልጣናት እንዳረጋገጡት ከሩዋንዳ ጋር በምትዋሰነውና ከ2 ሚሊዮን ሕዝብ በላይ በሚኖርባት ጎማ የመጀመሪያው የኢቦላ ህመምተኛ ተገኝቷል። ባለስልጣናት እንዳስታወቁት ህመምተኛው ከቤቶምቦ በአውቶቡስ ወደ ጎማ ይጓዝ የነበረ የመንፈሳዊ መምህር ሲሆን ትናንት እሁድ ጎማ እንደደረሰ ወደ ኢቦላ መታከሚያ ማዕከል ተወስዷል። የአውቶቡሱ አሽከርካሪና መንገደኞች ደግሞ በዛሬው ዕለት ክትባት እንደተሰጣቸው የፈረንሳይ ዜና አውታር AFP ዘግቧል። ኢቦላ ኮንጎ ውስጥ ከ1600 በላይ ሰዎችን ገድሏል።
የቀድሞው የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ በሙስና የተወነጀሉበትን ክስ አስተባበሉ። ሙያዬንና ታዋቂነቴን ለማጣጣል በመጨረሻም እንድገደል የተውጠነጠነብኝ ሴራ ነው ሲሉም ይሟገታሉ። ዙማ ጆሃንስበርግ ውስጥ ለተሰየመው የምርመራ ኮሚሽን በሰጡት ቃል ጠላቶቼ አገር ጥዬ እንድጠፋ የሸረቡብኝ ተንኮል ነው ማለታቸውም ተሰምቷል። ኮሚሽኑ በማንም ላይ የተመሰረተ ክስን የማረጋገጥ ስልጣን የለውም ያሉት የምርመራ ኮሚሽኑ ዳኛ ሬመን ዞንዶ በበኩላቸው የመመርመርና በቀረቡትም ክስቶች ላይ ጥያቄ የማቅረብ ስልጣን ግን አለው ብለዋል። ዙማ በበርካታ የሙስና ወንጀል በመጠርጠራቸው ባለፈው ዓመት በገዢው የአፍሪካ ብሔራዊ ኮንግረስ ANC ከስልጣን እንዲወርዱ መደረጋቸው አይዘነጋም።
የአድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነጭ ባልሆኑ አራት ሴቶች የምክር ቤት አባላት ላይ የሰነዘሩትን ኃይለ ቃል በአዲስ መልክ አቀረቡ። አራቱ ሴት የምክር ቤት አባላት ከቆዳ ቀለማቸው ሳቢያ ከፕሬዝዳንቱ ጥቃት እየደረሰባቸው ነው። ዩናይትድ ስቴትስን፣ እስራኤልንና የፕሬዝዳንቱን ቢሮ ተዳፍራችኋል ተብለው ነው። እነኚህ አክራሪ ግራ ዘመም የምክር ቤት አባሎች በአገራችን በእስራኤል ሕዝብና በፕሬዝዳንቱ ቢሮ ላይ ለሰነዘሯቸው አስነዋሪ ቃላትና ለፈጸሙት ጥፋት መቼ ይሆን ይቅርታ የሚጠይቁት ሲሉም የጠየቁት ትራምፕ በዚህ አጸያፊና አስነዋሪ ድርጊትም ሕዝባችን ተቆጥቷል ብለዋል። አድማጮች፣ በዚህም ላይ መጽሔት ሰፋ ያለ ዘገባ ያቀርብበታል።
የሶማሌ ክልላዊ መንግስት ቀደም ሲል ይነበባል ያልነው አሁን ደረሰን። የሶማሌ ክልል መንግስት የአመታዊ ስራ አስፈጻሚና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይም ስብሰባውን አቋርጠው ወጥተዋል ያላቸው 212 አመራሮች ከኃላፊነት ታግደዋል። እርምጃው 10 ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። እገዳው በአንዳንዶች ሲደነቅ በአንዳንዶች ግን የበዛ ነው ተብሏል። አዲስ ቸኮል ነው ዝርዝሩን ይላከልን።
የሶማሌ ክልላዊ መንግስት ከሐምሌ 3 ቀን ጀምሮ ለ13 ቀናት የክልሉን የ2011 አፈጻጸምና የ2013 እቅድ ለመገምገም ባዘጋጀው መድረክ ላይ ከስብሰባ ቀርቷል ወይም አቋርጦ ወጥቷል ያላቸውን 212 አመራሮች ከኃላፊነት አንስቷል። ይህም ክልሉ ካሉት አመራሮች 10 በመቶ ገደማ የሚሆን ነው። ስለ መድረኩና ስለ ተወሰደው እርምጃ የክልሉ ምክር ቤት አባልና የጅጅጋ ዩኒቨርሲቲ መምህር የሆኑት ዶክተር ኒማን አብዱላሂ አመሬ እንዲህ ብለዋል።
እና ማንንም ስብሰባው በሂደት ላይ ያለ ያለ ምክንያት መውጣትም ወይ ደግሞ ከስብሰባው መቅረት እንደሌለባቸው ነው በከፍተኛ አመራሮቹ ማስጠንቀቂያ የተሰጣቸው። ከዛ በኋላ ያው እንግዲህ 212 የሚሆኑት ከወረዳ እስከ ክልል ያለው አመራር ከስራ ሊሰናበት ችሏል ማለት ነው። የተለያዩ ምክትሎች፣ የኤጀንሲ ዳይሬክተሮች እና ምክትል የቢሮ ኃላፊዎች ያሉበት በክልል ደረጃ ቢሮቹም የወረዳ ሊቃነ መናብርት የዞን አስፋሚ አካላት የነበሩትን ጨምሮ ነው 212 የሚሆኑት ከስራ የተሰናበቱ ማለት ነው።
ዶክተር ኒማን የዲሲፕሊን አስፈላጊነትን ቢያምኑበትም በዚህ ደረጃ በርካታ አመራሮችን በጅምላ ማንሳቱ ግን ተገቢ አይደለም ይላሉ። ጅጅጋ ዩኒቨርሲቲ የሚሰሩት አቶ መሐመድ ዩሱፍ መሐመድ ግን እንደ ፖለቲከኛ ሳይሆን እንደ ተገልጋይ ጉዳዩን ካየነው እርምጃው ተገቢ ነው ባይ ናቸው።
ክልሉ ፕሬዝዳንት ወይም ደግሞ የክልሉ የፓርቲውም አመራር የመጀመሪያው ህጋዊ እርምጃ የወሰዱበት አጋጣሚ ነው ብሎ ማየት ይቻላል። ለረጅም በሲወርድ ሲዋረድ የነበረው የዘላልነትና ኃላፊነትን እንደራሳቸው አድርገው የሚያዩ ሰዎች በፈለጉበት ጊዜ የፈለጉትን የሚያደርጉበትና ስልጣን ከህዝብ የመጣ ጥሩ ስታገለግል የምትቆይበት ጥሩ አድርገህ ሳታገለግል ደግሞ የምትሄድበት መሆኑን አመራርም ህዝብም የሚያውቅበት አጋጣሚ ነው ብዬ ማስበው።
በተያያዘ ዜና ከንቲባው አቶ መሀዲ ጊሬን ጨምሮ የድሬዳዋ ሶዴፓ አመራሮች በጅጅጋ ግምገማ አካሂደዋል። ስለ ውጤቱ መረጃ ባይደርሰንም በመጪዎቹ ቀናት ከአዲስ አበባ ከሚመጡት የአዲግ አመራሮች ጋር በመሆን በጣምራ እንደሚገመገሙ ያገኘነው መረጃ ያመለክታል። የድሬዳዋ ምክትል ከንቲባ አቶ መሀዲ ጊሬ የፓርቲና መንግስት አሰራር ከሚፈቅደው ውጪ ከኃላፊነት እንድነሳ ግፊት እየተደረገብኝ ነው ብለው ቅሬታ ማቅረባቸውንና የአስተዳደሩ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃይ አስተፈሰ ግን ይገምገሙ እንጂ ይወረዱ ብለን አልወሰንም ማለታቸውን ቪኦኤ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ግለቱን ለቅምሻ
አዲስ ቸኮልን እናመሰግናለን። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ ወጣ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲስ አበበ ነን።
በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አሁን ቆየት ብለው ከሚሰሙት ዘገባዎች አንድ ሁለቱን ለቅምሻ እናሰማችሁ።
No one nation can address all these challenges alone, and that's why we need each other. And that's why we need international coalitions like the African Union mission in Somalia.
የትኛውም ሀገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢሃዲግ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህና ጓድ አገኘሁ ተሻገርን ነው።
ይሄ ቀደም ሲልም አስተምተናል። ከሳቸው ቀድሞ በእንግሊዝኛ የተናገሩት ግን በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጄነራል ክላውቴ ናቸው። ዝርዝሩን በረፋብ ይርስ ቀደም ሲል እንደገለጽነው እናቀርባለን።
እርሳቸውን ተከትሎ የሰማችሁት አዲሱ እንደተቆመው ቀደም ብለን ካሰማናቸው ድምጾች አንዱ ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለይ ናቸው። አድማጮች አሁን በቀጥታ ወደ ረፋብ ይርስ። የዩናይትድ ስቴትስ ጦር ከኢትዮጵያ መከላከያ ኃይልና ከሌሎች ዓለም አቀፍ አጋሮች ጋር የሚያካሄደው ለሁለት ሳምንታት የሚቀጥለው የጦር ልምምድ መጀመሩ ዛሬ ተገለጠ። የትኛውም ሀገር እያጋጠሙ ያሉ ፈተናዎችን ሙሉ በሙሉ ብቻውን መጋፈጥ አይችልም ሲሉ በአፍሪካ ዩናይትድ ስቴትስ ጦር አዛዥ ሜጀር ጄኔራል ሮጀርስ ክላውቴ አስተያየት ሰጥተዋል። የኢትዮጵያ መከላከያ ሚኒስትር ዴታ ፍስሐ ወልደ ሰንበት በበኩላቸው የጦር ልምምዱ የሚያጋጥሙንን ፈተናዎች የበለጠ ስኬታማ በሆነ መንገድ ለመጋፈጥ ያስችለናል ማለታቸውን ጠቅሶ እስክንድር ፍሬው ተከታዩን አድርሶናል።
ጀስቲፋይድ አኮርድ 19 የተሰኘው የጦር ልምምድ በመስራቅ ኢትዮጵያ የሚካሄደው ከዛሬ ሐምሌ 8 ጀምሮ ከሁለት ሳምንታት ለሚበልጥ ጊዜ ነው። ከዩናይትድ ስቴትስ እና ኢትዮጵያ እንደዚሁም ለአፍሪካ ህብረት የሶማሊያ ተልእኮ አሚሶም ወታደር ካዋጡ ሀገራትና ከምዕራባውያን አጋሮች የተውጣጡ 1100 አካባቢ ሰዎች ተሳታፊ እንደሚሆኑ ተገልጿል። የአፍሪካ ሀገራት የሚያጋጥሟቸው የተለያዩ የጸጥታ ፈተናዎች ድንበር የሚገድባቸው እንዳልሆኑ በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጄነራል ሮጀር ክላውቲየ ተናግረዋል። እነዚህ ፈተናዎች አንዳንዴ ድንበር ይሻገራሉ፣ የአካባቢዎችን መረጋጋትም ያውካሉ በማለትም አክለዋል። ይህ ደግሞ በጋራ መስራትን ይበልጥ አስፈላጊ እንደሚያደርገው ነው ያብራሩት።
No one nation can address all these challenges alone, and that's why we need each other.
የትኛውም ሀገር እነኚህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። የአፍሪካ ህብረት የሶማሊያ ተልእኮን የመሰሉ ዓለም አቀፍ ቅንጅቶች የምንፈልገውም ለዚህ ነው። የጋራ በሆኑ ስጋቶች ላይ አብረን የምንቆመው ወዲያውንም ወደ ጋራ ዓላማ ማለትም የበለጠ የበለጸገችና ጸጥታ የተጠበቀ አፍሪካን ወደ መፍጠር የምንሄደውም በትብብርና ባጋርነት በመስራት ነው።
አሜሪካዊው ጄነራል እንዳሉት ከኢትዮጵያ በተጨማሪ ለአፍሪካ ህብረት የሶማሊያ ተልእኮ ወታደር ያዋጡ 3 ሀገራት ማለትም ቡሩንዲ፣ ጅቡቲና ዩጋንዳ እንደዚሁም ሶማሊያ ራስዋ የልምምዱ ተሳታፊዎች ናቸው። ዩናይትድ ስቴትስ፣ ኔዘርላንድ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይና ጣሊያንም ከተሳታፊዎቹ መካከል ተጠቅሰዋል። ከዓለም አቀፍ ተቋማት መካከል ደግሞ የተባበሩት መንግስታት፣ የአፍሪካ ህብረት፣ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት፣ የዩናይትድ ስቴትስ የሰላም ኢንስቲትዩት፣ የዓለም የቀይ መስቀል ኮሚቴ ይገኙበታል ብለዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር በበኩላቸው የጦር ልምምዱ የሚኖረውን ጠቀሜታ አብራርተዋል። አካባቢያዊ ሰላምን ለመደገፍ የሚያስችሉ የተለያዩ ክህሎቶችን ለመቅረጽ ለማዳበር ይረዳል ነው ያሉት። በተለያዩ ሀገራት የጦር ሰራዊቶች መካከል ጠንካራ ትስስር መፍጠር እንደሚያስችል ማብራርተዋል። አገራት የተለያዩ ፈተናዎች ያጋጠሟቸው መሆኑን ያብራሩት የኢትዮጵያ የመከላከያ ሚኒስትር ዴታ ፍስሐ ወልደሰንበት የተወሰኑትን በመሳሌነት ተቃቅሰዋል። ሽብርተኝነትን፣ የቀጠለውን የአገር ውስጥ ተፈናቃዮች ጉዳይ፣ የብሔርና የጎሳ ግጭትን የመሳሰሉትን የጋራ የጦር ልምምዱ ታዲያ እነዚህን ፈተናዎች ለመቋቋም እንደሚያግዝ ነው የተናገሩት።
The benefits to all our forces create a strategic multiplier that allows all of us to address the challenges we face in much more effective ways than
ለጦር ኃይሎቻችን ሁሉ የሚያስገኙት ጠቀሜታ ሁላችንም ፈተናዎችን ብቻችንን መወጣት እንችል ከነበረው የበለጠ ውጤታማ እንድንሆን ነው። ባንድነታችን ስትራቴጂካዊ ጥንካሬ ይመጣል። ሁላችንም ሰላማዊ፣ የተረጋጋ፣ የበለጸገና ነጻ የአፍሪካ ቀንድ ሀገሮች በተፈብ የመመስረት እቅዳችንን ለማሳካት የሚያስችልም ነው።
የጋራ የጦር ለመምሩ መጀመር ይፋ በተደረገበት ስነ ስርዓት ላይ ከዩናይትድ ስቴትስና ከያገራቱ የመጡ ከፍተኛ የጦር መኮንኖች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ ርዕሰ መስተዳድር አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን የቀድሞውን የክልሉን ርዕሰ መስተዳድር ዶክተር አምባቸው መኮንንን እና ሌሎች አመራሮችን ለመተካት መሆኑ ተመልክቷል። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገረና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኝ ውስጥ ተካተዋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ በህይወት ያጣቸውን ከፍተኛ አመራሮች የሚተኩ ሰዎችን መርጧል። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኝ ዛሬ በሰጡት ጋዜጣዊ መግለጫ የአማራ ዲሞክራሲያዊ ፓርቲ አዴፓ በሰኔ 15ቱ ጥቃት ህይወታቸውን ባጡ የአዴፓና የኢህአዴግ ስራ አስፈጻሚ ኮሚቴዎች ምትክ አዲስ አመራሮችን መርጧል ብለዋል። በዚህም ለአዴፓና ለኢህአዴግ ስራ አስፈጻሚ ኮሚቴነት የተመረጡት አቶ ተመስገን ጥሩነህና አቶ አገኘው ተሻገር ናቸው። የማዕከላዊ ኮሚቴው አቶ ዮሐንስ ቧያለውን የአዴፓ ምክትል ሊቀመንበር አድርጎ የመረጠ ሲሆን አቶ ተመስገን ጥሩነህን ደግሞ የክልሉ እጩ ርዕሰ መስተዳድር አድርጎ መርጧቸዋል።
ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩነህና ጓድ አገኘው ተሻገርን ነው። ሁላችንም እንደምናውቀው ጓድ ዶክተር አምባቸው መኮንን የክልላችን ርዕሰ መስተዳድርና የድርጅታችን የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ነው የነበረው። በማዕከላዊ ኮሚቴው የሐሳብ ትግል ተደርጎ ይመጥናል ብለን በዚህ ቦታ ላይ እንዲገባ የተደረገው ጓድ ዮሐንስ ቧያለው የድርጅታችን የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ነው። በተመሳሳይ የድርጅታችን ምክትል ሊቀመንበር ሆኖ እንዲያገለግል ማዕከላዊ ኮሚቴውም ስራ አስፈጻሚውም በጋራ የወሰኑት ጉዳይ ነው። የክልላችን ርዕሰ መስተዳድር ማን ይሁን የሚለውን ተነጋግሮ እጩ የማቅረብ ስራ ለመስራት ሞክረናል። እንግዲህ ከህግ አኳያ የክልሉ ርዕሰ መስተዳድር ቀርቦ ይሁንታ የምክር ቤቱን ይሁንታ ካገኘ በኋላ ነው በቀጥታ ወደ ስራ መግባት የሚቻለው። ነገር ግን ካለንበት ነባራዊ ሁኔታ አኳያ በጣም ዲጂታል ፖለቲካል ኢኮኖሚ ውስጥ የምንገኝ ከመሆናችን አንፃር ይህንንም ግልጽ አድርጎ ማለፍ ለኢትዮጵያ ህዝብ፣ ለክልላችን ህዝብ ይጠቅማል ብለን ስላመንን እጩ ርዕሰ መስተዳድር ሆኖ ክልላችንን ሊመራ ይገባል ብለን የመረጥነው ጓድ ተመስገን ጥሩነህን ነው።
አቶ አብርሃም እንደተናገሩት ለክልሉ ርዕሰ መስተዳደርነት በእጩነት የተመረጡት አቶ ተመስገን ጥሩነህ በክልሉም ሆነ በፌዴራል ደረጃ በተለያዩ ኃላፊነቶች በቅንነትና በታማኝነት ያገለገሉና እያገለገሉ ያሉ ናቸው ብለዋል። አሁንም የአማራን ህዝብ ባካበቱት ልምድ ያገለግላሉ ተብለው ተስፋ የተጣለባቸው ናቸው ብለዋል።
ጓድ ተመስገን ጥሩነህ የ ክልላችን እጩ ርዕሰ መስተዳድር ሆኖ እንዲያዝ የተፈለገበት ዋንኛው መሰረታዊ ምክንያት በክልል ውስጥ በተለያዩ ኃላፊነቶች ሲሰራ የቆየና በተግባር ስምሪት አጠቃላይ አቅሙ የሚታወቅ ጓዳችን ነው። የርዕሰ መስተዳድሩ አማካሪ በመሆን ለረጅም ጊዜ ሰርቷል። በተመሳሳይ በክልሉ ከፍተኛ ኃላፊነት ቦታዎችም ሰርቷል። በዞን አስተዳዳሪነትም በተመሳሳይ ሰርቷል። በፌደራል ደረጃ በተለያዩ ኃላፊነቶችም የሰራና ከፍተኛ የሆነ ልምድ ናውቀት ያለው ጓዳችን ነው። አሁንም የክቡር ጠቅላይ ሚኒስትራችን የመረጃና ደህንነት አማካሪ ሚኒስትር በመሆን እየሰራ ነው የሚገኘው። ስለሆነም ድርጅታችን የአማራ ዲሞክራሲያዊ ፓርቲ ጓድ ተመስገን ጥሩነህ ክልላችን በሂደት ያጋጠመውን ችግር በመፍታት በቀጣይ ከክልላችን ህዝቦች ጋር በጋራ በመሆን አመራራችንን በማጠናከር የላቀ ውጤት ያመጣል በሚል መተማመን እጩ የክልላችን ርዕሰ መስተዳድር ሆኖ እንዲቀርብ ይዘነዋል። አጠቃላይ ውጤቱ ግን በህግ አግባብ ለክልላችን ምክር ቤት ከቀረበ በኋላ ተፈጻሚ ይሆናል ብለን ተስፋ እናደርጋለን።
የአቶ ተመስገን ጥሩነህ የህይወት ታሪክን በተመለከተ በተለያዩ የመገናኛ አውታሮች እየተገለጸ ነው። በዚህም አቶ ተመስገን ጥሩነህ የመጀመሪያ ዲግሪያቸውን በኮምፒውተር ሳይንስ፣ ሁለተኛ ዲግሪያቸውን ደግሞ በተቋም የለውጥ አመራር ያጠናቀቁ ሲሆን በሀገር መከላከያ ሰራዊት ውስጥ እስከ ሻለቅነት ማዕረግ የደረሱና በተቋሙም የመረጃ ዋና መምሪያ የኤሌክትሮኒክስና የቴክኒክ መረጃ መምሪያ ኃላፊ ሆነው ያገለገሉ ናቸው። በኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ መስራች አመራር ከመሆን ባለፈ ከመምሪያ ኃላፊነት እስከ ዋና ዳይሬክተርነት ያገለገሉ ናቸው። በአማራ ክልልም የርዕሰ መስተዳድር የጸጥታና ቴክኖሎጂ አማካሪ፣ የአማራ ገጠር መንገዶች ባለስልጣን ምክትል ስራ አስኪያጅ፣ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ፣ የምስራቅ ጎጃም ዞን ዋና አስተዳዳሪ ሆነውም ያገለገሉ ነበሩ። በአሁኑ ሰዓትም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው እያገለገሉ ይገኛሉ ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ዘረኛና መጤ ጠል ተብለው በነቃፊዎች የተተቹ ነቀፌታዎችን በትዊተር አማካኝነት አከታትለው የለቀቁት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አሁንም በርካታ ዲሞክራት የኮንግሬስ አባላት ላይ ማነጣጠራቸውን ቀጥለዋል። እነኚህ ጽንፈኛ ግራ ክንፍ የምክር ቤት አባላት ስለ ጸያፍ ንግግራቸውና አድራጎታቸው የእስራኤልን ሕዝብ ደግሞም ዋይት ሀውስንም ጭምር ይቅርታ የሚጠይቁት መቼ ነው ሲሉ ነው በትዊተር በጻፉት ፕሬዚዳንቱ ዛሬም የቀጠሉት። የአሜሪካ ድምፁ ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች።
ትናንት እሁድ ፕሬዚዳንት ትራምፕ የኮንግረስ አባላቱን ይልቁን የመጣችሁበት የፈራረሰና ወንጀል የወረሰው ስፍራ ሄዳችሁ ለመጠገም ብትሰሩስ ብለው ተራማጅ አመለካከት የሚያቀነቅኑ ዲሞክራቶች ላይ ያነጣጠረ የትዊተር መልእክት ለቀዋል። ኢላማ ያደረጓቸው አራቱ አዲስ ገቢ የኮንግረስ አባላት የኒውዮርኳ አሌክሳንድሪያ ኦካሲዮ ኮርቴዝ፣ የማሳቹሴትሷ አያና ፕሪስሊ፣ የሚሽጋኗ ራሺዳ ታሊብ እና የሚኒሶታዋ ኢልሃን ኦማር ናቸው። ታዲያ ከአራቱ ውስጥ የውጭ ሀገር ተወላጇ ትውልድ ሶማሊያዋ ኢልሃን ብቻ ናቸው። ሰሞኑን አራቱ ተራማጅ አቋም አቀንቃኝ ዲሞክራት የምክር ቤት አባላት የኢሚግሬሽን ፖሊሲንና ሌሎችንም ጉዳዮች በተመለከተ ከተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ጋር እሰጥ አገባ ገጥመው ሰንብተዋል። የፕሬዝደንቱን ትኩረት ስቦ ባልተለመደ ሁናቴ ለአፈ ጉባኤዋ ቆመው በይፋ እንዲናገሩ የገፋፋቸውም እሱ ነው።
I deal with Nancy Pelosi a lot and we go back and forth and it's fine. But I think
ከናንሲ ፔሎሲ ጋር በተለያዩ ጉዳዮች ዙሪያ እንነጋገራለን፣ እንሟገታለን። ያ መልካም ነገር ነው። ይሁንና እርሳቸውን የሚያዋርዱ አንዳንድ ሰዎች እንዳሉ ይስማኛል። ታውቃላችሁ፣ ናንሲ ያ ሁኔታ እንዲቀጥል የሚፈቅዱ አይመስለኝም። ነኝ ሰዎች ከየት እንደመጡ አላውቅም፣ ብቻ ከሆነ ቦታ የመጡ ናቸው።
አፈጉባኤ ፖሊሲ በበኩላቸው የፕሬዝደንቱ አነጋገር ሀገራችንን ለመከፋፈል የታለመ መጠጠል በማለት አውግዘዋል። የፕሬዝደንቱ አሜሪካን እንደገና ታላቅ እናድርግ እቅድ ከጅምሩ አሜሪካን እንደገና ነጭ እናድርጋት መሆኑን ያረጋገጠ ብለውታል ፖሊሲ። ለፕሬዝዳንትነት እየተወዳደሩ ያሉት ታዋቂ ዲሞክራት ሴኔተር ካሚላ ሃሪስም ፈጥነው ለአራቱ አዲስ ገቢ የምክር ቤት አባላት ተከራክረዋል።
It is absolutely racist and un-American. And it is an old trope. Go back to where you came from.
ይህ የለየለት ዘረኛና የአሜሪካዊነት ባህሪ የሌለው አባባል ነው። ወደ መጣህበት ሂድ የሚል ያረጀ የአግባን ነገር ምናልባት መንገድ ላይ ይሰማ እንደሆነ እንጂ በዩናይትድ ስቴትስ ፕሬዝዳንት ደረጃ ፈጽሞ ሊባል የሚገባው አይደለም።
የሚኒሶታዋ ኢልሃን ኦማር እና የሚሽጋኗ ራሺዳ ታሊብ ዩናይትድ ስቴትስ ኮንግረስን በማገልገል የመጀመሪያ ሙስሊም ሴቶች ናቸው። ታዲያ በተለይ ኦማር በተደጋጋሚ የወግ አጥባቂዎች ነቀፌታ ኢላማ ሲሆኑ ይስተዋላል። ለዚህ ከፊል ምክንያቱ አዘውትረው እስራኤልን ስለሚነቅፉና ጸረ ሴማዊ ተብለው የሚታዩ አስተያየቶችን ስለሚሰጡ ነው። ፕሬዝዳንት ትራምፕ ወደ መጣችሁበት ሂዱ ማለታቸውን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ፈጽሞ ተቀባይነት የሌለው ሲሉ አውግዘዋል። ፕሬዝዳንት ትራምፕ በአራቱ የኮንግረስ አባላት ላይ ዛሬም ነቀፌታቸውን ቀጥለዋል። በእነዚህ ሰዎችና በሚያደርጉት ተግባር ብዙ ሰው ተቆጥቷል ያሉት ፕሬዝዳንቱ ዲሞክራቶች ከነዚህ በጣም የተጠሉና ህዝብን የማይወክሉ የምክር ቤት አባላት አንደበት ከሚወጣው ጸያፍ ንግግርና ድርጊት ጎን የሚቆሙ ከሆነ የሚከተለውን እናያለን ሲሉ አስከትለው ተናግረዋል። እስራኤል ዩናይትድ ስቴትስ ከዳችኝ እንድትል ነው ያደረጓት ብለዋል ፕሬዝዳንቱ። ፕሬዝዳንቱ ያሉትን በትዊተር ከመልቀቃቸው አስቀድሞ ካነጣጠሩባቸው አራት የምክር ቤት አባላት ውስጥ ሶስቱ አሜሪካ የተወለዱ ዜጎች መሆናቸው ያውቁ እንደሆነ ለመጠየቅ ቪኦኤ ለዋይት ሃውስ ላቀረበው ጥያቄ መልስ አላገኘም። አንካራ የፕሬዝዳንት ትራምፕ ደጋፊ የሆኑትና ትናንትና አብሯቸው ጎልፍ ሲጫወቱ የነበሩት ሪፐብሊካኑ ሴኔተር ሊንዚ ግራም ፕሬዝዳንቱ በአራቱ የምክር ቤት አባላት ላይ እንደውም ከዛ የበለጠ ነቀፋ ማፋፋም አለባቸው ብለዋል። የሚኒሶታዋ የህዝብ ተወካይ ኢልሃን ኦማር ትናንት ለፕሬዝዳንቱ ነቀፋ በሰጡት ምላሽ የምክር ቤት አባላት ቃለ መሐላ የሚያደርጉት ለዩናይትድ ስቴትስ ብቻ ነው ካሉ በኋላ እንደርሳቸው ካለ የመጨረሻ መጥፎ ምግባረ ብልሹ ብቃት የለሽ ፕሬዝዳንት ልንጠብቃት የምንታገለውም ለዚህ ነው ብለዋል። የኒውዮርኳ ኦካሲዮ ኮርቴዝ ፕሬዝዳንቱን የተናደዱት እኛን ያቀፈች ዩናይትድ ስቴትስን ማሰብ ስለማይችሉ ነው ብለዋል። አያይዘውም ለምዝበራው እንዲመቾት በፍርሃት የተዋጠች አሜሪካን ይፈልጋሉ ሲሉ ነቅፈዋል።
የመጽሔቱ ዝግጅት እዚህ ላይ ተጠናቀቀ። አድማጮች በ22 በ25 እና በ30 ሜትር ባንድ የሚተላለፈውን የአማርኛ ፕሮግራም ነው ከቪኦኤ የምታደምጡት። እዚህ ጋ የሙዚቃ ረፍት ልናረግ ነው። መልካም ምሽት።
ሙዚቃው ጀምሯል። ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ቆየት ያለ ስልቱ ላምባዲና ነው የምሽቱ ምርጫችን።
አርማጮች የዋና ዋና ዜናና አስተማለን ቀደም ሲል ካላነበብነው ልጀምር። ዩናይትድ ስቴትስ ውስጥ በህገወጥ መንገድ ይኖራሉ በተባሉና እስከ 2000 በሚደርሱ ስደተኞች ላይ ትናንት እሁድ የተጀመረ አገር አቀፍ አሰሳ በታቀደው መሰረት እንዳልተካሄደ ተገለጠ። ተጠባባቂ የዩናይትድ ስቴትስ የስደተኞች ዋና ኃላፊ ማቲ አልበንስ በሰጡት ቃል መስሪያ ቤታቸው እየሰራ ያለው ኢሚግሬሽን ፍርድ ቤት በቀረቡትና ከሀገር እንዲወጡ በኢሚግሬሽኑ ዳኛ በተበየነባቸው ስደተኞች ዙሪያ መሆኑን ገልጠዋል። በአብዛኛው እንደ ማያሚ፣ ኒውዮርክ፣ አትላንታና ቦልቲሞር በመሳሰሉ ቦታዎች ምንም አይነት እንቅስቃሴ አልታየም ተብሏል። ስደተኞቹ የፍርድ ቤት ማዘዣ ካላዩ በቀር ቤቶቻቸውን ለማንም እንዳይከፍቱና ድንገት ቢያዙ እንኳ ጠበቃ ከመድረሱ በፊት ቃል እንዳይሰጡ ተመክረዋል። ቀደም ሲል እንዳልነው የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ ብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን፣ የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን አካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንና ሌሎች የአመራር አባላትን ለመተካት ነው። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት 9 ሰዎች ውስጥ ይከተታሉ ነው የተባለው። አርዕስተ ዜናው ይኸው ነው።
አዲሱ አበበን ለርዕሰ ወሬዎቹ አመሰግናለሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ከነበረ
በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶች በመንግስት ወታደሮች ተቃጠሉ ሲሉ ነዋሪዎች ገለጡ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለንም እናጣራለን፣ የተቃጠለ ቤት መኖሪያ ቤትም ስለመኖሩ አስተባብለዋል። የዞኑ አስተዳዳሪ አቶ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ እየተጣራ መሆኑን ገልጠዋል። ናኮር መልካ ዝርዝሩን ልኮልናል።
በቡኖ ቤደሌ ጨዋቃ ወረዳ ባለፈው ሳምንት አሙስ 3 ሰዎች የኦሮሞ ነጻነት ታጣቂዎችን ትደግፋላችሁ ተብለው በመንግስት ወታደሮች ተገለዋል ሲሉ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። እኛ ቶኩማ ሀረር በሚባል የጨዋቃ ወረዳ ቀበሌ ውስጥ ነው የምንኖረው። የኦነግ ታጣቂን ትደግፋላችሁ በማለት ነው ቤቶቻችንን ያፈረሱብን። ለምሳሌ 24 የንብ ቀፎ የሚይዝ 2 ቤቶችን ያቃጠሉብኝ። ብዙ ቤታቸው የፈረሱ ሰዎችም አሉ። በአቅራቢያችን በሚገኝ ቀበሌም 3 ሰዎች የኦነግን ወታደር ከመደገፍ ጋር ተያይዞ በመንግስት ታጣቂዎች በአካባቢያችን የኦሮሞ ነጻነት ታጣቂዎችን አይተናናቅም ተገለዋል። ኢብራሂም አህመድ የተባሉ ግለሰብ በበኩላቸው በወረዳው 5 ቀበሌዎች የመንግስት ወታደሮች 280 ቤቶችን አቃጥለዋል ብለዋል። ምክንያቱም ባለቤቶቹን የኦሮሞ ነጻነት ታጣቂዎቹን ይደግፋሉ ብለው በመጠርጠራቸው ነው ሲሉ ገልጸዋል። የጠረጠሯቸውን ሰዎች ከብቶችና ቡና ይዘዋል በማለትም ተናግረዋል። የወረዳው ምክትል አስተዳዳሪ አቶ ታጁ አብዲ በመንግስት ወታደሮች ተገደሉ ስለተባሉ መረጃ እንደሌላቸውና የሚያጣሩ መሆኑን ገልጸዋል። ስለ ቤቶች መቃጠል የተነሳው ቅሬታ ላይ ማብራሪያ ሰጥተዋል። የኦሮሞ ነጻነት ታጣቂዎችን ከመደገፍ ጋር ተያይዞ የተቃጠለ አንድም ቤት የለም። በዚህ አካባቢ ያለው የኦሮሞ ነጻነት ታጣቂ ሳይሆን ሽፍታ ነው። በአካባቢው በሚገኘው ለፓርክ የታጠረ ወይም ደግሞ ማንኛውም ዱር ውስጥ የሆኑና ህብረተሰቡን ይዘርፋሉ። በህብረተሰቡ ጥያቄ መሰረት እነዚህን ሰዎች ከዚህ አካባቢ ማራቅ አስፈላጊ ሆኖ ስለተገኘ ጥቂት የፈረሱ ቤቶችም አሉ። ይህ ግን በህብረተሰቡ ፍላጎት የሆነ ነገር ነው። በዘረፋ ወንጀል የተጠረጠሩ 8 ሰዎች ባለፈው ሳምንት በፖሊስ ተይዘዋል ያሉት አቶ ታጁ እየተወሰደ ያለው እርምጃ ከኦነግ ታጣቂዎች ጋር ምንም አይነት ግንኙነት የለውም ብለዋል። በሌላ በኩል በዚሁ ዞን ኦነግን ከመደገፍ ጋር ተያይዞ 24 ሰዎች በተለያዩ ወረዳዎች ታስረው ይገኛሉ፣ 6 ሰዎች ደግሞ ወደ ሰንቀሌ ፖሊስ ማሰልጠኛ ተወስደዋል ሲል አንድ ስሙ እንዳይጠቀስ የጠየቀ የቤደሌ ነዋሪ ተናግሯል። አባቴ ከታሰሩ 3 ሳምንታት አልፈዋል። አሁን በሰንቀሌ ይገኛሉ ያለችው ራይል መኮንን ለምን እንደታሰሩና አሁን ስለሚገኙበት ሁኔታ ተከታዩን ብላለች። አባቴን ያዙት የማዘዣ ማከሉ አባላት ናቸው። በስራው ቦታ ነው ሄደው ያዙት። የተያዘበት ምክንያት ፎሌ ወይም ወጣቶችን ታደራጃለ ተብሎ ነው የተባለው። ፎሌ ማደራጀት ደግሞ ወንጀል አይመስለኝም። አንድ ሳምንት በቤዴሌ ከታሰረ በኋላ ወደ ሰንቀሌ ፖሊስ ማሰልጠኛ ኮሌጅ ነው የተወሰደው። እስካሁንም እዛ ነው የሚገኘው ትላለች። የዞኑ አስተዳዳሪ አቶ ሻፊ ሁሴን የታሰሩ ሰዎችን ቁጥር መግለጽ ባይፈልጉም ለምን እንደታሰሩ አስመልክቶ ማብራሪያ ሰጥተዋል። የተያዙ ተጠርጣሪዎች አሉ። የተያዙ ተጠርጣሪዎችን ደግሞ ጉዳያቸውን የሚያጣራ አካል አለ። ስለዚህ ጉዳያቸው እየተጣራ ይገኛል ማለት ነው። እነዚህ ሰዎች በተለያየ የወንጀል ድርጊታቸውን የተጠረጠሩት የማጣራት ስራው እንደተጠናቀቀ እርምጃ የሚወሰድ ይሆናል ማለት ነው። ጉዳዩ እንደተጣራም መግለጫ እንደሚሰጡ አመልክተዋል። ለቪኦኤ ናኮር መልካ አምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ቅንብር ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የሲዳማ የክልል ጥያቄ ጉዳይ የሲዳማ የአገር ሽማግሌዎችና እጀቶች የሲዳማ ዞንን 10ኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ ክልላዊ መንግስት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀው ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግስት ይሆናል ያሉትን ባንዲራ በአዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ ሰቅለዋል ይለናል። ዮናታን ዘብዲዮስ ነው ተከታዩን ያደረሰን።
የሲዳማ አገር ሽማግሌዎችና ወጣቶች ወይ መጀቶች ትላንት ሙሉ ቀን የፈጀ የሲዳማ ብሔራዊ ክልል ቅድመ ምስረታ በተባለ አጀንዳ ዙሪያ በስሜት ታጀበ ክርክርና ውይይት በአዋሳ ከተማ ጉዱማሌ ሶሬሳ ሶንጎ በባህላዊ አፍነ ስርዓት አካሂደዋል። የሲዳማ ህዝብ ክልል ለመመስረት የሚያስፈልጉ ቅድመ ሁኔታዎችን ማጠናቀቁን ተከትሎ ነው በርካታ ወጣቶችና የአገር ሽማግሌዎች በታደሙበት ውይይቱ ተደረገ የተባለው። በአፍኒ ባህላዊ ስርዓት የመከረውና በውጥረት የተሞላው ይሄው የወጣቶችና የአገር ሽማግሌዎች ውይይት ረጅም ሰዓታትን ከወሰደ በኋላ ከስምምነት በመድረሳቸው የጋራ አቋም ይዘዋል። የውይይቱ መሰረታዊ ጉዳይ ራስ ገዝ መስተዳድር ማወጅና ክልላዊ ባንዲራ መስቀል ወይም የመንግስትን አቅጣጫና ውሳኔ መጠበቅ የሚል ነበር። የአገር ሽማግሌዎች ተወካይ እንዳሉት የራሳችንን ክልል በመመስረት ዙሪያ ከመንግስት ጋር ስንመክር ቆይተናል፣ ብዙ ጊዜም ጠብቀናል። ይሁን እንጂ ምላሽ አልተሰጠንም። በመሆኑም በህግ የተፈቀደ ቀን በማለቁ ከወጣቶችም ጋር በመመካከር የራሳችንን ክልል አውጀናል ብለዋል።
እሳቸው ያሉት ከጎርቼ ወረዳ ከሙራንቾ ፈንቶ ቀበሌ ነው መጣውት ነው ያሉት። የነበረው ስብሰባ ከጀቶና ከሽማግሌ ጋር ስለ ክልል ምስረታ ነው ያወራ ነው። ከዚህ በፊትም በዚህ ጉዳይ ተገናኝተን አውርተን እናቃለን። በቀጠሯችንም መሰረት በእነዚህ ቀናት ምን ማድረግ እንዳለብን ተወያይተናል። መወያየት ብቻ አይደለም፣ ባንዲራውንም እንደ ሽማግሌ አቁመን የራሳችን ወጃ ወጀን ነው ወጣ ነው የሚል ነው ጠቅላላ ያለ መልእክት። ለምን ጥያቄያችን በጋቢ መሰረት አቅርበነው ነበረው። እንን አቀረብነውን ጥያቄ በመቆየቱ በተደጋጋሚ በተለያዩ መፈክሮች ተቃውሞች ስንገልጽ ነበር። እንንም ስንገልጽ መንግስት ምንም ምላሽ አልሰጠንም። ሌላ አማራጭም ስለሌለን ነው ይህን ጉባኤ ያደረግነው ነው የሚሉት።
የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅና አክቲቪስት መሆኑን የሚናገረው ወጣት ታሪኩ ለማ ቀኑ የሲዳማ ብሔር ሰላማዊና ዲሞክራሲያዊ ጥያቄ ፍሬውን ያፈራበት ዕለት ነው ብለዋል።
የሲዳማ አባቶች ከሁሉም ጎሳዎች የተወጣጡ ከሁሉም ንዑሳነ ጎሳዎች የተወጣጡ ሞቴዎች፣ ጋሮዎች፣ ቀሪዎች እንደዚሁም ደግሞ የተለያዩ በሲዳማ ውስጥ የሚገኙ ኤጀቶች በተገኙበት ነው አባቶች የራሳቸውን ሐላሌ እንዲጨርሱ ከዚህ በፊት ከአባቶች ጋር ከባለስልጣናት ጋር እንደዚሁም ከኤጀቶች ጋር የጋራ መድረኮች ተካሂደዋል። እነዚህ መድረኮች በዋናነት ሲዳማ የያዘው ህገ መንግስታዊ ጥያቄ በተንሸዋረረ መልኩ ታየ። ህጋዊ ምላሽ ሳይሰጥ ስለቆየ ያ እውነት ይታወቅ፣ ኋላ ላይ እኛ የምናደርገው ነገር ሌላ መልኩ እንዳይታይ እውነታችን ይታወቅ የሚል እንቅስቃሴ በአባቶችና በወጣቶች በእጀቶች እየተደረገ ነበረ። ዛሬ አባቶች ያደረጉት ሲጮ ማስቀመጥ ይባላል። ይህ ማለት ነው የኛ ህገ መንግስታዊ ጥያቄ በተአምር ከ11 አያልፍም ሚሊዮን ማረጋጋጫ የሚሆን ማተም መተው በዚህ በሶሬ ሳጉዱ ማሌ ውስጥ ይሄዷል ማለት ነው።
የሲዳማ ዞን ምክር ቤት የቀረበለትን የክልል ጥያቄ ደሙሉ ድምጽ በማጽደቅ ለክልል ምክር ቤት የላከው የዛሬ አመት በዚህ ሳምንት ሐምሌ 11 2011 ዓ.ም ምህረት ነበር። ሲዳማ ክልላዊ መንግስቱን ያውጃል ተብሎ ሲጠበቀ ነበረው። ምክር ቤቱም ምርጫ ቦርድም ውሳኔ ህዝብ ያስፈጽማል ተብሎ የታሰበው ከዚህ ቀን በፊት ቢሆንም ወጣቶችና አገር ሽማግሌዎች ክልላዊ መንግስታቸውን ቀድመው አውጀዋል። ለምን ቀድሞ ታወጀ ተብሎ ለተነሳው ጥያቄም ወጣት ታሪኩ ለማ ማስፈራራ ደርሶብናል ምን ሊፈጠር እንደሚችል አናውቅም ስለዚህ ከሽማግሌዎች ጋር በመመካከር ቀድሞ ታውጇል ነው ያሉትም።
በእውነት 11 ነው ሲጠበቅ የነበረው ግን ከዛ በፊት ምን እንደሚሆን አይታወቅም። ከፍተኛ ሆነ ፍራትና ከፍተኛ ሆነ ማስፈራራት ዘመቻ እየተደረገ ነው ያለው በዚህ ቦታ ላይ ያንን ስነልቦናዊ ጦርነቱን መቋቋም ስላለበት ቀድሞ ይሄ ነገር መደረግ አለበት። ይሄ ኦፊሻል አይደለም መንግስታዊ ወይም የፓርላማ የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት የሰቀለው አይደለም። ይሄንን የሰቀለው የሲዳማ ህዝብ ነው። የሲዳማ ህዝብ ደግሞ የሚወከለው በሲዳማ ሽማግሌዎች ነው በዋናነት ማለት ነው ባህላዊ በሆነ መንገድ ማለት ነው። ስለዚህ ያንን ከጨረሰ ህዝቡ የሲዳማ ምክር ቤት ከነዚህ ሽማግሌዎች ፍላጎት ውጪ አይሆንም ተብሎ ይታሰባል።
አት ጌታውን ደጉዬ በበኩሉ አጀቶችና ሽማግሌዎች ድርሻቸውን ጨርሰዋል በመሆኑም ሲዳማ ክልልነቱን አውጇል የቀረው የመንግስት ድርሻ ነው ብሏል። ሲዳማ ህገ መንግስቱ ሰጠውን የመጨረሻውን ስልጣን ተጠቅሟልም ብሏል። በድርዝር ባይገልጣቸው በፌደራል ስርዓት ማያምኑ አዳውሪዎት የሚያቀነቅሉ አካላት ትግላችን ሌላ ትርጉም እንዲሰጠው ታትሯል ያለው ወጣት ጌታውን ሲዳማ እንደተናንትናው ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር በአብሮነት ይቀጥላል ነው ያለው።
ህዝቡ በተሰጠው የሉዓላዊ ስልጣን መሰረት የራሱን መብት በራሱ ወስኗል ማለት ነው ዛሬ። ነገር ግን በተወካዮቹ በኩል ደግሞ በመንግስት በኩል የሚፈጸም የመጨረሻ አንድ ይቀራል። ያም እስከ 11 ባለው እስከ 5 ድረስ ባለው ይተናቀቃል ብለን እናምናለን። ይሄ ነው ዛሬ የተፈጠረው። መንግስት እስከ ዛሬ ድረስ የወሰደው በቂ የሆነ ጊዜ ነበር። የተለያዩ ምክንያቶች አጥጋቢ ያልሆኑ ምክንያቶች እየተሰጡ ነው እስከ ዛሬ ድረስ የቆየውና ይሄ አጥጋቢ ያልሆነ ምክንያት ስላላጠገበን ነው እኛም የራሳችንን ድል ወደ ራሳችን ወደ መወሰን ህጋዊ ድምዳሜ ላይ ደረስን።
ረጅም ሰዓት የፈጀው ውይይት ካደረጉ በኋላም ወደፊት የሲዳማ ብሔራዊ ክልላዊ መንግስት ባንዲራ ይሆናል ያሉትን ሰንደቅ ዓላማ ከብሔራዊ ባንዲራ ጋር ጎን ለጎን በሐዋሳ ከተማ ጉዱማለ ሶሬሳ ሶንጎ በጋራ ሰቅለዋል። ወጣት ታሪኩ ይህን በተመለከተ የተሰቀለው ባንዲራ መንግስታዊ ወይም የሲዳማ ምክር ቤት ይሁንታ ሰጥቶት የተሰቀለ ሳይሆን የሲዳማ ሽማግሌዎችና ወጣቶች በባህላዊ መንገድ ሰቀሉት መሆኑና የሲዳማ ምክር ቤትም የሽማግሌዎችን ፍላጎት መሰረት በማድረግ ውሳኔያቸውን ያስተላልፋሉ ተብሎ ይጠበቃል ብሏል። በደቡብ ክልል የተነሱ በክልል ለመደራጀት ጥያቄዎችን በተመለከተ ትናንት ማምሻውን የተጠናቀቀው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን ልዩ ጉባኤ ኦፊሴላዊ መግለጫ ሳይሰጥ በማህበራዊ ሚዲያ ደሄደን የሲዳማን በክልል ለመደራጀት ጥያቄ ፈቅዷል ተብሎ የተሰራጨውን መረጃ ተከትሎ ዛሬ ወጣቶች በሐዋሳ ከተማ በተሽከርካሪዎች ጭምር በመዛዋወር ደስታቸውን ሲገልጡ አርፍደዋል። የአሜሪካ ድምጽ ራዲዮ ዮናታን ዘርጂዮስ ሐዋሳ።
አድማጮች ወደሚቀጥለው ፕሮግራም እናልፋለን። ስፖርት አዘጋጅና አቅራቢ ግርማቸው ከበደ።
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የሂንግሎ የኢትዮጵያ አትሌቶች ማጣሪያ፣ የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ጨዋታዎችና የአፍሪካ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን አትሌቶችና የሆላንዷ ከተማ ሂንግሎ የተጠበቀው ዳጅነት አላቸው። ከ80,000 በጥቂት መቶዎች ከፍ ያለ ቁጥር ያላቸው ነዋሪዎች የሚኖሩባት የምስራቃዊቷ ሆላንድ ከተማ ሂንግሎ ኢትዮጵያውያን አትሌቶች ሬከርድ ሰብረውባታል። ለዓለም ሻምፒዮንና ኦሊምፒክ ጨዋታዎች የሚያበቃቸውን ውጤትም አስመዝግበውባታል። ከ24 ዓመታት በፊት ኃይሌ ገብረስላሴ የ10,000 ሜትር ሬከርድን በ9 ሰከንዶች ያሻሻለው በሂንግሎ ነው። ቀነኒሳ በቀለ የኃይሌን 5,000 ሜትር ሬከርድ በ2 ሰከንዶች የሰበረውም በዚች በሂንግሎ ከተማ ነው። አልማዝ አያና ከ3 አመት በፊት በሂንግሎ 10,000 ሜትር ሮጣ ያሸነፈችበት ጊዜ ለመጀመሪያ ጊዜ 10,000 ሜትርን የሮጡ ሴት አትሌቶች ካስመዘገቡት ሰዓት ሁሉ ፈጣኑ ነበር። ባለፉት ጥቂት አመታት ደግሞ የ10,000 ሜትር የመም ውድድሮች ከውድድር መጥፋታቸውን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን የዓለም ሻምፒዮናና የኦሊምፒክ ጨዋታዎችን ማጣሪያ በሄንግሎ እያካሄደ ቆይቷል። ኢትዮጵያን አትሌቶች በመጪው መስከረም ወር በዶሃ ለሚካሄደው የዓለም አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ብሔራዊ ቡድን ውስጥ ለመካተት በመጪው ረቡዕ በአራት ውድድሮች በሄንግሎ የሚፋለሙ ይሆናል። በ10000 ሜትር በሁለቱም ጾታዎች፣ በ3000 ሜትር መሰናክል በሁለቱም ጾታዎች እንዲሁም በ800 ሜትር በሁለቱም ጾታዎችና በ1500 ሜትር ወንዶች የማጣሪያ ውድድሮች ይካሄዳሉ። የኢትዮጵያ አትሌቲክስ ፌዴሬሽን በማጣሪያው የሚሳተፉ አትሌቶችን እስካሁን በይፋ ባያሳውቅም በ48ኛው አትሌቲክስ ሻምፒዮና በርቀቶቹ ውጤት ላመጡ አትሌቶች ወጪ ሸፍኖ ማጣሪያውን እንዲሳተፉ እንደሚያደርግ ቃል ገብቶ ነበር። በሄንግሎ የማጣሪያ ውድድር በዓለም ሻምፒዮናው ለመሳተፍ የሚያስችል ሰዓት ያስመዘገቡና ከአንደኛ እስከ ሶስተኛ የሚወጡት አትሌቶች ለዶሃው ውድድር የመመረጣቸው ድል ሰፊ ይሆናል። የኢትዮጵያ ጥሎ ማለፍ ዋንጫ ግማሽ ፍጻሜ ጨዋታ በመጪው ሐሙስ ይካሄዳል። በፕሪሚየር ሊጉ ክለቦች መካከል የሚደረገውና አሸናፊው በአፍሪካ ሁለተኛ የክለቦች ውድድር ለሆነው የካፍ ኮንፌዴሬሽንስ ዋንጫ የሚያልፍበት ውድድር በግማሽ ፍጻሜ የሊጉን ሻምፒዮን መቀለ 70 እንደርታንና ሶስተኛ ሆኖ የጨረሰውን ፋሲል ከነማን አገናኝቷል። የሁለቱ ቡድኖች ጨዋታ በመጪው ሐሙስ ከጠዋቱ 4 ሰዓት ላይ በአዲስ አበባ ስታዲየም ያለ ተመልካች በዝግ እንዲካሄድ የኢትዮጵያ እግር ኳስ ፌዴሬሽን ወስኗል። ሌላኛው ግማሽ ፍጻሜ ጨዋታ ኢትዮጵያ ቡናን ከሐዋሳ ከነማ የሚያገናኝ ቢሆንም መቼ እንደሚካሄድ ግን ይህ ዘገባ እስከተዘጋጀበት ጊዜ ድረስ አልታወቀም። የአሜሪካ ድምጽ ከኢትዮጵያ እግር ኳስ ፌዴሬሽን ባገኘው መረጃ መሰረት ኢትዮጵያ ቡና 6 ተጫዋቾች ኮንትራታቸውን መጨረሳቸውንና 3 ተጫዋቾች ደግሞ ለብሔራዊ ቡድን መመረጣቸውን በመግለጽ ጨዋታውን ላለማድረግ ወስኖ ነበር። ሆኖም ሐሳቡን በመቀየር ጨዋታውን ለማድረግ በመወሰኑ የፌዴሬሽኑ የህግ ክፍል ጉዳዩን እስኪመረምር ድረስ በጨዋታው ላይ ውሳኔ አልተላለፈም። የድሬዳዋ ከተማ ቦርድ በኢትዮጵያ እግር ኳስ ፌዴሬሽን የተወሰነበትን የተጫዋቾች ውዝፍ ክፍያ እንደሚፈጽም አስታወቀ። ፌዴሬሽኑ ድሬዳዋ ከተማን ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝር አለው።
ከሁለት ወር በፊት የኢትዮጵያ እግር ኳስ ፌዴሬሽን የድሬዳዋ ከነማ ውላቸውን ያላግባብ አቋርጦ ያሰናበታቸውን 3 ተጫዋቾች ውዝፍ ደሞዝ እንዲከፍላቸው ወስኖ ነበር። በወቅቱ ክለቡ ውሳኔው እንደማይቀበለው አስታውቆ የነበረ ሲሆን የኢትዮጵያ እግር ኳስ ፌዴሬሽንም ከሁለት ወር ዝምታ በኋላ ባለፈው አርብ ሐምሌ 5 ቀን ክለቡ ፌዴሬሽኑ ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋ ከነማ ቦርድ በፌዴሬሽኑ ውሳኔ ዙሪያ አስቸኳይ ስብሰባ ተቀምጦ የነበረ ሲሆን ቦርዱ ስላስተላለፈው ውሳኔ የክለቡ ዋና ጸሐፊ አቶ አንበሳው አውግቸው ለቪኦኤ እንዲህ ብለው ነበር።
የኢትዮጵያ እግር ኳስ ፌዴሬሽን የዲስፕሊን ኮሚቴ ሰነድ ውሳኔ አለ። እርግጥ ውሳኔ ላይ ብዙ ክፍተቶች እንዳሉ ተረድተናል። ዞሮ ዞሮ ግን መጨረሻ ላይ ያው ከውድድር አገድማል ለመጋባቱ ትርጉም ስለሌለው ውሳኔውን ተቀብለን ያለ ተጫዋቾቹ ዲስፕሊን ኮሚቴ በወሰነ መሰረት ደሞዛቸው እንዲከፈል ያው ቦርዱ ተስማምቷል።
ለሶስቱም ተጫዋቾች ነው ክፍያቸው የምትፈጽሙት?
ለሶስቱም ሳይሆን ያው አንደኛው በአክቲቭ ሰዓት ያው ክለብ እንዳገኘ በስምምነት ከክለቡ ጋር ውሉን አፍዞ ሄደው አሁንም ያው ሌላ ክለብ ላይ የተጫወተ የሚገኝ ስለሆነ ይህም ማረጋገጫው እዛው ፌዴሬሽንም ስለሆነ ሁሉ ምኑም ያለው ለሁለት ተጫዋቾች ክፍያ እንፈጽማለን፣ የዚኛውን ደግሞ ማስረጃ እናቀርባለን ብለን ነው ስማማ።
ፌዴሬሽኑ በርካታ ስህተቶችን እየፈጸመ ቢሆንም የህዝብ ክለብን ከውድድሮች እንዳይታገድ ለማድረግ ሲባል ብቻ ውሳኔውን ተቀብለነዋል ብለዋል አቶ አንበሳው። የድሬዳዋ ከነማ ለክለቡ ተገቢውን ግልጋሎት አይሰጡም ያላቸውን 3 ተጫዋቾች በመጀመሪያው ውድድር አጋማሽ ላይ ያሰናበታቸው ሲሆን ያሰናበተበት ሂደት መብታችንን የጣሰ ነው ያሉት ተጫዋቾች ግን ለእግር ኳስ ፌዴሬሽን ክስ አቅርበው ነበር። ፌዴሬሽኑም ጥያቄያቸውን ተቀብሎ የድሬዳዋ ከነማ እንዲከፍል የወሰነበት ሲሆን ድሬዳዋ ከነማ ግን ውሳኔውን አልቀበልም ብሎ መቆየቱን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ሳግ የተናነቀው ድምፅ ሪያድ ማህሬዝ አልጄሪያ ለፍጻሜ ያደረሰችውን ጎል ሲያስቆጥር የተሰማው የጨዋታው አስተላላፊ የነበረው ሐፊድ ዴራጂ ድምፅ ነው። የ54 ዓመቱ የአረበኛ ቋንቋ የጨዋታ አስተላላፊ ሀገሩ ከ29 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ ስትደርስ ስሜቱን መቆጣጠር አቅቶት ድምፁ በለቅሶ ሲቃ ተንቀጥቅጧል። እስከ ጨዋታው መጨረሻ ድረስ 1-1 የነበረው የአልጄሪያና ናይጄሪያ ግጥሚያ ወደ ተጨማሪ 30 ደቂቃ ያመራል ሲባል በፍጹም ቅጣት ምት ክልል ጠርዝ ላይ አልጄሪያውያኑ ያገኙትን ቅጣት ምት የማንቸስተር ሲቲው ኮከብ ሪያድ ማህሬዝ ለመምታት ተዘጋጀ። የጨዋታ አስተላላፊው ዴራጂ እባክህን ማህሬዝ ጎል አስቆጥር እያለ ለመነው። ማህሬዝ አላሳፈረውም፣ ጎሉን አስቆጠረ። ጨዋታ አስተላላፊው ዴራጂ ማህሬዝ አገባኮ እያለ በሲቃ የተናነቀ ድምፅ አወጣ። የተጋጣሚው ናይጄሪያ አሰልጣኝ ጌርኖት ሮርም የማህሬዝን ጎል ከላቀ ተጫዋች የተገኘ ድንቅ ቅጣት ምት ብለውታል። ኢትዮጵያዊ በአምላክ ተሰማ በዳኛው ሌላኛው ግማሽ ፍጻሜ ጨዋታ ሴኔጋል ቱኒዚያን 1-0 በማሸነፍ ከ17 ዓመታት በኋላ ለዋንጫ ተጫውታለች። ሴኔጋል ከ17 ዓመት በፊት ለፍጻሜ ሲደርስ ያሁኑ አሰልጣኝ አሉ ሲሴና ኮከቧ ኤልሃጂ ዲዩፍ የፍጹም ቅጣት ምት ስተው በካሜሩን ተሸንፋ ነበር። አሁን ኮከቧ ሳዲዮ ማኔ ነው። አሉሲሴ ደግሞ በአሰልጣኝነት ዋንጫ ለማንሳት አንድ የፍጻሜ ጨዋታ ብቻ ይቀርዋል። አልጄሪያና ሴኔጋል በዚሁ የአፍሪካ ዋንጫ በምድብ ጨዋታ ተገናኝተው አልጄሪያ ማሸነፏ ይታወሳል። የፍጻሜው ጨዋታ በመጫወቻ የሚደረግ ሲሆን በአምላክ ተሰማ በዳኝነት ይመራዋል ተብሎ ይጠበቃል። የጨዋታው አስተላላፊ ሐፊድ ዴራጂም አንድም በደስታ አሊያም በሐዘን ሲቃ የተናነቀው ድምጽ ሲያወጣ እንሰማው ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ቻምፒየንስ ሊግ ፍጻሜው ዝግብ ከሜዳ ውጪ የሚወሰን ይሆናል። ከአንድ ወር በፊት በመጀመሪያው የፍጻሜ ጨዋታ ሞሮኮ ላይ 1-1 በተጠናቀቀውና የመልሱ ግጥሚያ ቱኒዚያ ላይ ሳያልቅ የተቋረጠው የዋይዳድ ካዛብላንካና የኤስፔራንስ ፍልሚያ በዓለም አቀፉ የስፖርት ግልግል ፍርድ ቤት ውሳኔ ሊሰጥበት ቀነ ቀጠሮ ተይዞለታል። በመልሱ ጨዋታ ኤስፔራንስ 1-0 እየመራ የነበረ ሲሆን በ58ኛው ደቂቃ ዋይዳድ ያስቆጠረውን ጎል የመሃል ዳኛው ባካሪ ጋሳማ መሻራቸውና የቪዲዮ ረዳት ዳኝነት ባለመጠቀማቸው የሞሮኮ ቡድን አቋርጦ መውጣቱ ይታወሳል። ከዚያ በኋላ ካፍ ሁለቱ ቡድኖች የመልስ የፍጻሜ ጨዋታቸውን በገለልተኛ ስታዲየም እንዲጫወቱ ቢወስንም ክለቦቹ አልተስማሙም። ክለቦቹ የካፍ ውሳኔን ተቃውመው ለዓለም አቀፉ የስፖርት ግልግል ፍርድ ቤት ሻምፒዮን ሆነናል ዋንጫውም ይገባናል በሚል በተናጠል ይግባኝ አስመዝግበው ነበር። የስፖርት ግልግል ፍርድ ቤቱ ባወጣው መግለጫም ውሳኔን ሐምሌ 24 ቀን 2011 ዓ.ም ተመረጥ አሳውቃለሁ ብሏል። ሻምፒዮን የሚሆነው ቡድንም በሜዳ ላይ ሳይሆን በፍርድ ቤት የሚታወቅ ይሆናል። ሰርቢያዊው ኖቫክ ጆኮቪች እና ሮማኒያዊቷ ሲሞና ሃሌክ የዊምበልደን የሜዳ ቴኒስ አሸናፊ ሆነዋል። ከዓለም ታላላቆቹ የሜዳ ቴኒስ ውድድሮች አንዱ የሆነው ዊምበልደን የወንዶች የፍጻሜ ፉክክር 4 ሰዓት ከ57 ደቂቃ ወስዷል። ይህ የሮጀር ፌዴረር እና ጆኮቪች ፉክክር በዊምበልደን ታሪክ ረጅም ጊዜ የወሰደው ፍጻሜ ሆኗል። 5 ዙሮች በወሰደው ውድድር ሊሸነፍ 2 ነጥቦች ብቻ ቀርተውት የነበረው ጆኮቪች ውጤቱን በአስገራሚ ብቃት በመቀልበስ ፌዴረርን መርታት ችሏል። 3-2 በተጠናቀቀው ውድድር ጆኮቪች የመጨረሻውን ዙር 13-12 በሆነ ውጤት አሸንፏል። በሴቶቹ ፉክክር ሲሞና ሃሌፕ በብዙ የተጠበቀችውን ሴሪና ዊሊያምስን 2-0 በመርታት ሻምፒዮን ሆናለች። አሸናፊዎቹ እያንዳንዳቸው 2.9 ሚሊዮን ዶላር የሽልማት ገንዘብ ያገኛሉ። ለዛሬ የነበሩኝ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።
የስፖርት አዘጋጃችንን ግርማቸው ከበደን ለሳምንቱ የስፖርት ቅንብሩና መሰግናለን። አዲስ ቸኮልንም እንዲሁ ለስፖርት ዘገባው። አሁን የአፍሪካ ነክ ርዕሶች። ደቡብ ሱዳን ሉዓላዊ ሀገር ከሆነች 8 ዓመታት ያለፉ ሲሆን ከዓለም በእድሜ ያነሰችው ሀገር በረሃብ መጠቃቷ አልቀረም ይላል የተባበሩት መንግስታት ድርጅት በቅርቡ ባወጣው ዘገባ። ከጠቅላላው ህዝብ ወደ ግማሽ የሚጠጋው 6.1 ሚሊዮን የሚሆን ህዝብ የምግብ እጥረት እንደ ተደቀነበት ይገልጣል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች እንዲያሰናድተዋለች።
ደቡብ ሱዳን ባለው የአየር ንብረት ችግር፣ የኢኮኖሚ አለመረጋጋትና በአንዳንድ አካባቢዎች በቀጠለው ግጭት ምክንያት በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል። ሌሎች ደግሞ በሀገራቸው ውስጥ የተባበሩት መንግስታት ድርጅት ባዘጋጀላቸው መጠለያ ቦታዎች የምግብ አቅርቦት ያገኛሉ፣ ደህንነታቸውም ይጠበቃል። በደቡብ ሱዳን የዓለም ምግብ ፕሮግራም የኮሚኒኬሽንስ ኃላፊ ቶምሰን ፌሬ ያብራራሉ።
South Sudan is one of the most complex operations for the World Food Program globe.
ደቡብ ሱዳን ለዓለም የምግብ ፕሮግራም ከዓለም እጅግ ውስብስብ ከሆኑ መርሃ ግብሮች አንዱ ነው። ምክንያቱም በዝናብ ወራት ወቅት 60 ከመቶ የሚሆነው የአገሪቱ ክፍል የመንገድ ተደራሽነት የለውም። ድሮም ቢሆን የደቡብ ሱዳን የዝናብ ወራት ምግብ ለማግኘት የሚቸገሩበት ጊዜ ነው።
የተራቡ ሰዎች ሲኖሩ በምግብ ማከፋፈያው ማዕከል አስቸኳይ የንግድ ሁኔታ ይኖራል። ማላካል ደቡብ ሱዳን ባለው የተባበሩት መንግስታት ድርጅት መጠለያ የዓለም የምግብ ድርጅት ሰራተኞች ለአንዳንድ ተፈናቃዮች ወርሃዊ ምግብ ያከፋፍላሉ። ሜሪላ ስለነበረው ሁኔታ ይገልጻሉ።
አይ ማጆ ፎርከኩኒ ኦ ሺያም
እንደ አውሮፓ አቆጣጠር በ2013 ዓመተ ምህረት ጦርነት ከመጀመሩ በፊት ሁኔታዎች ጥሩ ነበሩ ነበር ያሉት። ሜሪላና 12 ልጆቻቸው እንዲሁም ሌሎች 30 ሺህ ተፈናቃዮች ለ6 ዓመታት ያህል መጠለያው ሰፈር ውስጥ ኖረዋል። እንደ አውሮፓ አቆጣጠር በ2013 ዓመተ ምህረት ጦርነት ከመጀመሩ በፊት ሁኔታዎች ጥሩ ነበሩ። እሳቸውና ባለቤታቸው ያርሱና አሳ ያሰግሩ እንደነበር በምግብም ራሳቸውን ይችሉ እንደነበር ገልጸዋል። አሁን ግን የሰብአዊ ረድኤት ጥገኞች ሆነናል። በየወሩ የሚሰጠን የምግብ ራሽን ለወር እንዲያዘልቀን እንጥራለን ብለዋል። በተፋፈገው የዱንኳን ከተማ የሚኖሩት ሌሎች ተፈናቃዮች ወደ መኖሪያቸው መመለስ ይፈልጋሉ። ነገር ግን ሞክረው ያውቁም፣ ምክንያቱም መኖሪያ ቤቶቻቸው በቦታቸው የሉም፣ ወድመዋል። አንዳንዶቹ ደግሞ የተባበሩት መንግስታት ድርጅት ካቀረበላቸው መጠለያዎች ምን ሊገጥማቸው እንደሚችል አያውቁም። ኤልያ ኒዮል ሎዋል በማዕከላዊ ላይኛው ናይል ክልል የረድኤትና የመልሶ ማቋቋም ስራ አስኪያጅ ናቸው።
They want to see the information of the government, the central government. That one
የብሔራዊው መንግስቱን ዝግጅት ማየት ይፈልጋሉ። ያኔ እንግዲህ አሁን ሰላም አለ ብሎ ለማመን የሚችሉ ይመስለኛል።
ባለፈው አመት በተደረገው ቋፍ ላይ በነበረ የሰላም ስምምነት ምክንያት የዓለም የምግብ ፕሮግራም 173,000 ቶን ምግብ ለማቅረብ ችሏል። ከዛ በፊት ከነበረው በ66,000 ቶን ይልቃል። የዝናብ ወራት ከመግባቱ በፊት በ60 አካባቢዎች የሚከፋፈል ነው። ይህም ከ5 ሚሊዮን በላይ የሚሆኑ ተፈናቃዮችን ይቀልባል። የሀገሪቱ የእርሻና የምግብ ዋስትና ሚኒስትር ኦኒዮቶ አዲጎ ኒዋክ የኛ ግብ በምግብ ራስን መቻል ነው ብለዋል።
The problem is not somebody coming to give us food to be coming.
ችግሩ ነፃ እንድንሆን ሰው መጥቶ ምግብ እንዲሰጠን ሳይሆን የራሳችንን ምግብ እንዴት እናመርት ነው።
ያም ሲባል ግን የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ የላይኛው ናይል ክልል አስተባባሪ ሃያል ድዊ በመጠለያው የሚኖሩት ከመንግስት አንስቶ እስከ ሰብአዊ ድርጅቶችና ዜጎች ድረስ ዋናው ነገር አድርገው የሚያዩት ቢኖር ሰላም ነው ይላሉ።
If you don't have peace, yes, as indicated, people won't be able to go back.
ሰላም ከሌለ ሰዎች ወደ መኖሪያቸው ተመልሰው ሊያርሱና መህር ሊሰበስቡ አይችሉም። ወደ መደበኛው ኑሯቸው ሊመለሱ አይችሉም።
በተባበሩት መንግስታት ድርጅት የተፈናቃዮች መንደር የተጠለሉትም የሚሉት ይህንን ነው። ሰላምን ከመቀበል በስተቀር ሌላ አማራጭ የለንም ሲሉ ኤልያ ኒዮሎል በማዕከላዊ ላይኛው ናይል ክልል የረድኤትና የመልሶ ማቋቋም ስራ አስኪያጅ አስገንዝበዋል። አድማጮች፣ በደቡብ ሱዳን ስላለው የረሃብ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አዳነች ተሳየን ለዝግጅቷ እናመሰግናለን። አድማጮች፣ ዝግጅታችንን ወደ ማጠናቀቁ ተቃርበናል። አዲሱ በቀሩን ጥቂት ደቂቃዎች ነገ የሚኖሩን እናስተዋውቅ። ሌሎች ማስተዋወቂያዎችም
ነገ ማክሰኞ ለሐምሌ 9 ብል እሁድ በራዲዮ መጽሔት ሐምሌ 6 ያልኩት ዝም ብሎኝ በጣም ገረመኝ። ሐምሌ 7 ነበር። ኤኒዌይ ወደ ነገራችን ለመመለስ ነገ ማክሰኞ ሐምሌ 9 ሐኪሙን ይጠይቁ እንዳለ እንደተረሰ
ሐኪሙን ይጠይቁ ይኖረናል። ሌሎች ዝግጅቶችም አለን። ዛሬ ሰዓት ጥበት ስለገጠመን ያላስተላልፍ ነው። ባለፈው ሳምንት መገባደጃ የጀመርነው ክርክር ፕሮግራም በሁለቱ የፖለቲካ የኢህአዴግ ፖለቲካ ድርጅቶች ፍጥጫ ዙሪያ ያተኮረ የሁለት ወገን እይታ የሚያንጸባርቅ ክርክር የመጨረሻ ክፍል በነገው ምሽት ይቀርባል።
በተጨማሪ ደግሞ ከኢትዮጵያ የሚደርሱን ወቅታዊ ዘገባዎች እንደሚኖሩ ተስፋ እናደርጋለን። እነሱንም እንደመጣጣቸው እንደየሁኔታው እናስተናግዳለን።
ታዲያ አዲሱ በአሃዱ ራዲዮ 8 FM 94.3 ላይ አሁን የሚሰራጨውን ዝግጅታችንን ጨምሮ በየቀኑ በዚህ ሰዓት አድማጮቻችን እንዲከታተሉ
ያህዱ አድማጮች አሁን እየሰሙን ነው።
በትክክል እየሰሙ ይመስለኛል።
መልካም
ለምሽት ያዝነውን አድማጮች በዚሁ ማገባደዳችን ነው። ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ፕሮግራሙ አቀናባሪ ንጉሱ ታምሬ፣
እንዲሁም የስርጭት መሐንዲሳችን ጨምሮ ከሌሎች የተቀሩ ባልደረቦቻችን ጋር ለምሽቱ ያዝነውን በዚህ ላይ እናበቃለን። ነገ ምሽት 3 ሰዓት ላይ ጠብቁን።
ደህና ደሩ አባቶች።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.
Thank you.